የምንገኘው በዘኍልቍ ምዕራፍ 15 ከቁጥር 37 ጀምሮ እስከ መጨረሻው ያለውን ክፍል ነው የምናነበው። ይህንን ቃል በጣም በልቤ ላይ የተቀመጠበት መሰረታዊ የሆነ ምክንያት አለው። ግን ወደ ኋላ አንድ ሁለት ሳምንት በፊት እንዲሁ ዲቮሽናል የምናነብበት ሁኔታ አለ አይደልና ሳነብ ለራሴ በጣም ጎላ ብሎ በልቤ የተቀመጠውን ሀሳብ ነው እና ወንድሜ ጆሲ እንደተለመደው ድንገት ክፍሉን ከያዘው ዘኍልቍ ምዕራፍ 15 ከቁጥር 37 እስከ 41 ያለውን ያነብልንና አብረን በዚህ ውስጥ እግዚአብሔር የሚናገረንን ነገር እንካፈላለን።
በክርስቶስ ኢየሱስ እንባላለን። ዘኍልቍ ምዕራፍ 15 ከቁጥር 37 እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ በላቸው፣ እነርሱም ትውልዶቻቸውም በልብሳቸው ዘርፍ ያደርጉ ዘንድ በዘርፉም ሁሉ ላይ ሰማያዊ ፈትል ያደርጉ ዘንድ ተዘዛቸው። የእግዚአብሔርም ትእዛዝ ሁሉ ታስቡና ታደርጉ ዘንድ እርሷን በመከተል ያመነዘራችሁባትን የልባችሁን የዓይናችሁን ፍቃድ እንዳትከተሉ ትእዛዜ ሁሉ ታስቡና ታደርጉ ዘንድ ለአምላካችሁ ቅዱስ ትሆኑ ዘንድ ዘርፉ በልብሳችሁ ላይ እንዲታይ ይሁን። እኔ እግዚአብሔር አምላካችሁ ነኝ። አምላክ ሆናችሁ ዘንድ ከግብፅ ምድር ያወጣችሁ እኔ እግዚአብሔር አምላካችሁ ነኝ።
ጌታ ይባርክህ ወንድሜ ዮሴፍ። ዘኍልቍ ምዕራፍ 15 ከ37 እስከ መጨረሻ ያለውን ክፍል ነው ያነበብ ነው። ድንገት በአዲሱ መደበኛ ትርጉም ለማንበብ ያክል እሱን ክፍል አውጥቼ አነበዋለሁኝ እና እንደዚህ ይላል ዘኍልቍ ምዕራፍ 15 እግዚአብሔር ሙሴን እንዲህ አለው፣ እስራኤላውያንን ተናገራቸው እንዲህም በላቸው፣ በሚቀጥሉት ትውልዶች ሁሉ በየልብሳችሁ ጫፍ ላይ ዘርፍ አድርጉ። እያንዳንዱም ዘርፍ በሰማያዊው ጥለት ይኑረው። ልባችሁ የተመኘውን ዓይናችሁ ያየውን ሁሉ ተከትላችሁ እንዳታመነዝሩ። እዚህ ጋር ነው ትንሽ የትርጉሙ ልዩነት ያለው። እነዚህን ዘርፎች በማየት የእግዚአብሔርን ትእዛዞች በማስታወስ እንድትታዘዙ ማስታወሻ ይሆናችኋል። ስለዚህ ትእዛዞቼን ሁሉ ለመፈጸም ታስባላችሁ፣ ለአምላካችሁም የተቀደሳችሁ ትሆናላችሁ። አምላካችሁ እሆን ዘንድ ከግብፅ ምድር ያወጣኋችሁ እኔ አምላካችሁ እግዚአብሔር ነኝ። እኔ እግዚአብሔር አምላካችሁ ነኝ። አንዳንድ ጽሁፎችን ሳነብ አቴንሽን ማርኬት የሚባል ነገር አለ። ሰምታችሁ እንደሆነ አላቅም። አቴንሽን ማርኬት በተለይ በዲጂታሉ ዓለም የሰዎችን ትኩረት በጣም አድርጎ ለመሳብና የሰዎች ትኩረት መሳቡ ብቻ ሳይሆን በዛ ውስጥ ሰምጠው እንዲቀሩ ሊያደርግ የሚችል የሚጠና ጥናት አለ። ያ አቴንሽን ማርኬት ይባላል። እንግዲህ የሰውን ትኩረት በጣም የሚፈልግ ብዙ ነገር በዙሪያችን አለ። መጽሐፍ ቅዱሳችን ውስጥ ታስተውሉ እንደሆነ የእግዚአብሔር በጣም ለሕዝቡ ያደረገውን ነገር እንዲያስተውሉ ስፍራ እንዲሰጡ ቦታን እንዲሰጡ በጣም እግዚአብሔር ይፈልጋል። የእስራኤል ሕዝብ ከወጣበት ከግብፅ ምድር ሲወጣ በየመንገዱ የሚገጥሙት የተለያዩ ሕዝቦች፣ የተለያዩ ስርዓቶች፣ የተለያዩ አማልክቶች አሉ። የእነዚህ አማልክቶች የእስራኤልን ሕዝብ ትኩረት እንዳይስቡ፣ የእስራኤል ሕዝብ ትኩረት እንዳይወሰድ እግዚአብሔር ፈልጓል። ያንን ነገር በጣም አድርገው ልባቸውን እንዲይዝ የፈለገው ነገር እነዚህን ሰዎች ማስታወሻ እንዲሆናቸው የሚፈልገው ነገር አለ። የእስራኤላውያኖች ከግብፅ ምድር ነፃ መውጣት፣ ነገር ግን በልባቸውና በማንነታቸው ለእግዚአብሔር መሰጠታቸው ግን እርግጠኛ እንዲሆን እግዚአብሔር ይፈልጋል። በክርስቶስ ኢየሱስ መስቀል እኔና እናንተ ነፃነትን አግኝተናል። የኔና የእናንተ ከኃጢአት ባርነት ነፃ መውጣታችን እርግጥ ነው፣ ትክክል ነው። ነገር ግን የገላትያ መጽሐፍ ላይ ታስታውሱ እንደሆነ ጳውሎስ የገላትያን ሰዎች የሚላቸው ነገር ምንድን ነው? እሱ ክርስቶስ ኢየሱስ በፊታችሁ ተስሎ እያለ እንዳታስተውሉ ምንድን ነው የሚለው? አዚም ያደረገባችሁ ማን ነው? አቴንሽናችሁን የወሰደባችሁ ማን ነው? ከእግዚአብሔር ጋር ያለን ግንኙነት በማያቋርጥ ሁኔታ 24/7 ነው። እዚህ ሀገር 24/7 ይሉታል አይደለ? 24/7 ነው መሆን ያለበት። ምክንያቱም የኔና የእናንተን ትኩረት ዓለም ትፈልጋለች። የኔና የእናንተን ትኩረት ሰይጣን ይፈልጋል። የኔና የእናንተን ትኩረት የገዛ ምኞታችን እንኳን ሳይቀር ይፈልገዋል። ስለዚህ አሁን attention market የሚባለው ምርምር ጥናት ሳይኖር በፊት እግዚአብሔር አምላክ ለህዝቡ ያስቀመጠው መርህ አለ የተናገረው ነገር አለ እስራኤላውያኖችን እንዲበላቸው በሚቀጥሉት ትውልዶች ሁሉ በየልብሳቸው ጫፍ ላይ ዘርፍ አድርጉ ያንዳንዱም ዘርፍ ሰማያዊ ጥለት ይኑረው ማለት ይሄ ዘርፍ እንግዲህ አሰው የኛ የአገር ቤት አሁን ማርቲየና እቴሙሉ የለበሱት የአገር ቤት ልብስ አለ አይደል ባህላዊ ልብስ ታች ዘርፍ አለ እስራኤላውያኖችም ተመሳሳይ ነገር አላቸው ያ ነገር ያንዳንዱ ሰው ዘርፉ መኖሩ ብቻ ሳይሆን አንዱ የሌላውን ማየት የሚችልበት ትኩረት የሚስብ ነገር አለው ማስተዋሻ አለው እነዚህ ሰዎች ለእግዚአብሔር ሊኖራቸው የሚገባውን ስፍራና ቦታ በምንም አይነት መልኩ እንዳያሳንሱት እግዚአብሔር ፈልጓል ለምን ብለን ስንል ልባችሁ የተመኘውን አይናችሁ ያየውን ሁሉ ተከትላችሁ እንዳታመነዝሩ በጣም ከባድ ነው አይደል ልባችሁ የተመኘውን አይናችሁ ያየውን ሁሉ በዚህ ጉዳይ ላይ ባለፈው ሮብ ጥናት ያጠናን ጴጥሮስ ሁለተኛ ጴጥሮስ ላይ ለመልእክቱ ተቀባዮች ይሄንን ነገር ደግሜ ያሳስባችኋለሁ ብሎ ይላቸዋል። በጣም ደጋግሜ ያሳስባችኋለሁ። የክርስቶስ ኢየሱስ መምጣት ቅርብ እንደሆነ ክርስቶስ በደጅ ነው። ብዙ ሐሰተኞች ደግሞ በምድር ላይ ወጥተዋል አሉ። ተስፋ እንዳያስቆርጣችሁ ዘግይቷል አይመጣም ብለው እንዳይሏችሁ ነገር ግን እንድታስቡት የሱን መምጣት እንድትጠብቁ በነሱ ስታት እንዳትታለሉ ትኩረት እንድታደርጉ አሳስባችኋለሁ። ወገኖች እግዚአብሔር እኔና የናንተን ልብ እይታችንን የሚስበውን ነገር በርሱ ላይ ማድረግ እንድንችል ሆን ብለን እንድናደርገው ይፈልጋል። ይሄ ሰማያዊው ጥለት ሆን ብለን የምናደርገውን ነገር የሚያሳይ ነው። ወገኖች ሆን ብለን ጠዋት ስንነሳ ሆን ብለን በእኩለ ቀን ላይ ሆን ብለን ምሽት ላይም ሆን ብለን ስራዬ ብለን ማለት ነው። ልክ ጳውሎስ ሰውነታችሁን ሕያው መስዋዕትና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ እለምናችኋለሁ ብሎ ሲል ሆን ብለው እንዲያደርጉት ስለሚፈልግ ማለት ነው። መስዋዕቱ ሲሰዋ በእስራኤላውያኖቹ ስርዓት ስትመለከቱ የእስራኤል ሕዝብ የሚያደርገውን መስዋዕት በየቀኑ ለእግዚአብሔር የሚገባውን ነገር ካህናቶቹ ማድረግ የሚገባቸውን ስርዓት መጠበቅ አለባቸው። ኢየሱስ ክርስቶስን አሁን ሞት ወደ ኋላ መለስ ስለን ስንመለከት ልክ በቀኑ 3 ሰዓት ላይ ኢየሱስ ክርስቶስ ራሱን አሳልፎ ሰጠ ነው አይደል የሚለው። በዛው ተመሳሳይ ሰዓት በቤተ መቅደስ ምን ይደረጋል መሰላችሁ? ቤተ መቅደስ ውስጥ ካህኑ የሚሰዋውን በግ ለእግዚአብሔር ልክ የሚሰዋበት ሰዓት ነው። ኢየሱስ ራሱን አሳልፎ የሚሰጥበት ሰዓትና ካህኑ በጉን የሚሰዋበት ሰዓት አንድ አይነት ሰዓት ነበር። the exact moment በዛች ሰዓት ላይ ስለዚህ ሆን ብለን እንድናደርገው ከእግዚአብሔር ጋር ያለን ግንኙነት የኔና የናንተን ትኩረት መሳብ የሚችለውን ነገር ሆን ብለን እናደርገው ነው። ትእዛዝን ሰጣቸው ነው አይደል የሚለው። ይሄን ትእዛዝ ሲሰጣቸው ትእዛዝ ሆን ብለው የሚያደርጉት ነው። ወገኖቼ እኔና የናንተን ትኩረት የሚስቡ በጣም ብዙ ነገሮች አሉ አይደል? ዓለምን አትውደዱ ይለናል መጽሐፍ ቅዱስ ይናገራል። ስጋን የፈቃድ አታድርጉ ይለናል። ለምን ብለን ስንል ከእግዚአብሔር ጋር ካለን ግንኙነት ስለሚያርቁን ለእግዚአብሔር ያለንን መሰጠት ስለሚወስዱብን። የማቴዎስ ወንጌል ምዕራፍ 13 ላይ ኢየሱስ ክርስቶስ ስለ እግዚአብሔር መንግስት ምንነት ሲናገር በተለያየ ምሳሌ ነው የሚያስቀምጠው አይደል? ግን ሆን ብለው የሚያደርጉት ሰዎች ምንድነው ያደረጉት ብላችሁ ስትሉ ውድ የከበረ እንቁ ለመግዛት የሚፈልግ ነጋዴ ነበር ይላል አይደል? ያ ነጋዴ ምን አደረገ ይላል? ውዱን እንቁ ባገኘ ጊዜ ይላል ኢየሱስ ክርስቶስ ሲናገር ውዱን እንቁ ባገኘ ጊዜ ሄዶ ያለውን ምን አደረገ ይላል? ሸጠ። ሆን ብሎ ያደረገው ይታያል አይደል? ይፈልግ ነበረ አገኘው ሄደና ያለውን ሸጦ መጥቶ ያንን መሬት ገዛው። መሬቱን የገዛው እንቁ የት እንዳለ ያውቃል ማለት ነው። ሆን ብለን የምንኖረው ኑሮ የምንተወውና የምንከተለው ነገር አለ። በሚሄዱበት መንገድ ላይ እነዚህ ሰዎች አይናቸው ልባቸው የፈለጉትን ነገር በማድረግ ዝሙት ብሎ ሲል አካላዊ ብቻም አይደለም ይሄ ነገር፣ ሌሎች አማልክትንም ማምለክ ዝሙት ነው ወገኖች። ሌሎችን አማልክት ሲያመልኩ እስራኤልን እግዚአብሔር የሚወቅስበት አንደኛው ነገር ከሌሎች አማልክት ጋር ምን አደረግሽ ይላታል፣ ተዳርተሻል ይላታል። ለሌሎች አማልክት ሰገድሽ ይላታል። የልባቸው ምኞት የልብ ፍላጎት ከእግዚአብሔር ውጪ ሆነው ነገር ወገኖቼ እርሱን የምናረክስበት የምናሳዝንበት ነይ ሰዎች የልባቸውን ምኞት እንዳይከተሉ የዚህ ያለንበት በተለይ ይሄ ድህረ ዘመናዊ የሚባለው ዓለም ነው አይደለ? ፖስት ሞደርኒዝም ይባላል። በድህረ ዘመናዊው ዓለም ውስጥ የልብን ተከተል ነው አይደለ? ፎሎ ዮር ሃርት አይነት ነገር የሚሉት ነገር አለ። መጽሐፍ ቅዱሳችን እንደዛ አይደለም የሚናገረው። ልብህን እንደውም አጥብቀህ ምን አድርገው የሚለው ጠብቅ። ምክንያቱም ልባችንን ሊያረክስ የሚችል ብዙ ነገር ስላለ። አሁንም እግዚአብሔር እነዚህን ሰዎች የሚላቸው ነገር ምን ነው? እሱ ልባችሁ የሚመኘውን ፈልጋችሁ ወደ ጥፋት እንዳትሄዱ የኔን ትእዛዝ የሚያስታውሳችሁን ነገር እኔ በጣም ቻሌንጅ አደርጋችኋለሁ። ይሄ ፋሲካ ወገኖች እኔና እናንተ እንዲሁ የምናከብረው ሳይሆን ነገር ግን ባዶውን መቃብር በተመለከትን ጊዜ የኔና የእናንተ ህይወት የማን እንደሆነ የምናስታውስበት ትዝ የሚለን እኔና እናንተ የባዶ መቃብር ምክንያት ለእኛ ራሱን በመስጠት በመስቀል ላይ የተሰዋውን ጌታ የምናከብርበት ምክንያት አለን። ፈርተው የነበሩትን ሰዎች እንዳይፈሩ ያደረገው ያ የባዶ መቃብር ጌታ ስለተገናኛቸው ነው አይደለ? ስለዚህ ወገኖች እነዚህን ሰዎች የእግዚአብሔርን ትእዛዝ በማስታወስ እንድትታዘዙ ማስታወሻ ይሆናችኋል ይላቸዋል። በህይወታችን ውስጥ አለ የእግዚአብሔርን ነገር በጣም እንድናስበው እንድናስታውሰው የሚያደርገን ነገር ማስታወሻ ምላችሁ? ኦፍ ኮርስ እኔና እናንተ የሆኑ ትንንሽዬ ነገሮች የሉንም፣ ግን በጎ በሆነ መልኩ እንድናስታውስ የሚያደርገን ማለት ነው። ባለፈው ወንድማችን ዳኒ ሲነግረን ምን አለ፣ የተወሰነ አመት በፊት ከዚህ ወደ ኢትዮጵያ የተመላለሰ ይኖር ነበር አለ፣ ያጠና ይማር ነበር። እና ይሄ WWJ ምናምን ዋት ውድ ጂሰስ ዱ የሚል እንትን ብራስሌት ነገር አለ። እና እዚህ መጥቶ 2009 ይሁን 10 ላይ መጥቶ አንድ ሰው ሰጥቶታል እሱን ነገር፣ እና እጁ ላይ አስሮ ተመልሶ ሄደ ማለት ነው። ከዛ አለ ያ ነገር አለ አንዳንድ ጊዜ የሆነ መስመር ልስት ስል ያስታውሰኛል አለ። ማለት በቃ ያን አይነት ነገር ምላችሁ፣ እኛ እንደነዛ አይነት ነገሮች የሉንም፣ ኦፍ ኮርስ የሉንም። ነገር ግን ልባችን ግን ለእርሱ ግን መሰጠት ግን አለበት። ጳውሎስ የሚላቸው ነገር ምንድነው? እሱ በአይምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ብሎ ሲል እንድናስበው የሚያደርገን ነገር ያ የምስጉኑ ሰው ታሪክ ማለት ነው። መዝሙር ምዕራፍ አንድ ላይ ያ ምስጉን ሰው የማይቆም ነው፣ የማይቀመጥ ነው፣ አብሮም የማይሄድ ነው። ምክንያቱም በዋዘኞች ወንበር አይቀመጥም፣ በኃጢአተኞችም መንገድ አይቆምም፣ በክፎች ምክርም አይሄድም። የሚያስታውሰው ነገር አለ፣ የአምላኩ ሕግ በልቡ ነው ብሎ ይላል። ለዚህ ወገኖች እኔና እናንተን እግዚአብሔር ለእርሱ ሆነን እንድንገኝ ከግብፅ ምድር የወጡትን ሕዝቡን እግዚአብሔር የእውነት ከግብፅ መውጣታቸውን የሚታዩ ምልክቶች እንዲሆኑ ማለት ነው። ይሄ የትንሣኤው እውነት ገብቶናል ብለን ስንል ሆን ብለን የምንኖርበት ምክንያት አለን። ሆን ብለን የምንኖርበት እኔና እናንተ ለመኖር ምክንያት የሆነን ጌታ አለ። ምክንያቱም ከባርነት ወደ ነፃነት የመጣን ሰዎች ስለሆንን የክርስቶስ ኢየሱስ መምጣት እውነት ነው። ስለዚህ የመምጣቱን ማንነት ተስፋውን ለማሳየት በእሱ ተስፋ ውስጥ እንኖር ዘንድ እግዚአብሔር ይህንን ጥሪ ሰጥቶናል። ጳውሎስ ለሮሜ ሰዎች ያንን ህይወታቸውን ለጌታ መስጠት እንዲችሉ ሲያበረታታቸው ሮሜ ምዕራፍ 12 ከቁጥር 1 እስከ 2 ያለውን ሐሳብ ላንብበውና እንደዚህ ይላል። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። አሁን የዘሁልቁን ምዕራፍ ከዚህ ጋር ጎን ለጎን አድርገን ብናስተያየው እግዚአብሔር በጣም የሚያስጠነቅቃቸው ነገር ምንድን ነው? እሱ ይሄ ልባቸው የተመኘውን አይናቸው ያየውን ደስ የሚሰኙበትን ለስጋቸው የሚመቸውን ነገር እንዲያደርጉ ያንን ነገር እንዲጠነቀቁ እግዚአብሔር ያስጠነቅቃቸዋል። ጳውሎስ ደግሞ እዚህ ጋር ምንድን ነው የሚላቸው? ይሄ የእግዚአብሔር ፈቃድ እርሱን ደስ ለማሰኘት የሚያስችልን ነገር በህይወታችን ውስጥ እንድናደርግ ምክንያት የሚሆነን ከእርሱ ጋር ያለን ግንኙነት ነው። ለቃሉ ያለን ስፍራና ቦታ ነው። ያለንበት አራተኛው ወር የ2026 ነው። የኔና የናንተ 2026ን ስንጀምር ጃንዋሪ ላይ የነበረን ሞቅታ፣ መነሳሳት፣ የማንበብ አላረለ ጌታን የመፈለግ እነዚህ ጉጉቶችና ፍላጎቶቻችን የእውነት ገፍተነው እዚህ ጋር መተንበታል ወይ? የኔና የናንተን ትኩረት የሚፈልጉትን ነገሮች ሊያሽር የሚችል የእግዚአብሔር እውነት በየለቱ በህይወታችን ውስጥ በስቶልናል ወይ? ይሄ ነገር የልምምድ ጉዳይ ነው ወገኖች። እነዚህ ሰዎች ልብሳቸው ላይ ጥልፍ ያንን ጥልፍ መጥለፍ አለባቸው፣ ያንን ዘርፍ ማድረግ አለባቸው። ደግሞ በጣም ግልጽ የሆነ ቋንቋ አለው፣ ሰማያዊ ዘርፍ ይለዋል። የሚያሳይ የሚያመለክተው ነገር አለ። ከለሮችን በተለይ በብሉይ ኪዳን ውስጥ የምንመለከታቸው አንዳንድ ይሄ ሲምቦሎች፣ ምልክቶች ያለ ምክንያት የተቀመጡ አይደሉም፣ ምክንያት ነበራቸው። እነዚህ ሁሉ ነገሮች የኔና የእናንተን ትኩረት በጣም ይፈልጋሉ። ስለዚህ አቴንሽን ማርኬቱ ወገኖች የኔና እናንተን በጣም ሊሸጥልን የሚፈልገውን ነገር ያንን ትኩረት አግኝቶ የእኛን ማንነት መግዛት ይፈልጋል። ወገኖች ፕሮዳክቱ የሚሸጠው ሳይሆን እኔና እናንተንን ፕሮዳክቱ በዚህ ዓለም ላይ እነ ፌስቡክ እነ ዋቴቨር እነ ቲክቶክ እነ ምናምን እነዚህ ሁሉ የሚሉን የሚሰጡን ነገር የኔና የእናንተን ትኩረት አግኝተው መሸጥ የሚገባውን ነገር እንዲሸጡ ነው። እኔና እናንተ የእግዚአብሔርን ልጅ ኢየሱስ ክርስቶስን እርሱን ልባችንን፣ እይታችንን፣ ትኩረታችንን በእርሱ ላይ አድርገን የምንጓዘው ጉዞ ለህይወታችን የምናተርፍበት ለሌሎችም ደግሞ የምንሆንበት። ዕብራውያን ምዕራፍ 12 ላይ እንደዚህ ብሎ ይናገራል። እንግዲህ አለ እነዚህን የሚያክሉ ቁጥር 1ና 2 እንደ ደመና በዙሪያችን ካሉልን ምስክሮች በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከብደንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን አሁንም ትኩረታችን ነው የሚስበው ኢየሱስ ክርስቶስ ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ኢየሱስ ክርስቶስ እርሱን በመመልከት መሮጥ እንድንችል ምሳሌ የሆነልንን ነገር ስንመለከት በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። ኢየሱስ ክርስቶስ የመጣበት ዓላማ ነበረው። የመጣበት ዓላማ የአባቱን ፈቃድ ማድረግ፣ በአብ በወልድ በመንፈስ ቅዱስ መካከል ያለ መከባበር፣ አንዱ ሌላውን ማክበር፣ ያ ስሉስ የሆነውን አንድ አምላክ የምናይበት ምሳሌ ነው። ኢየሱስ ክርስቶስ በአባቱ ተልኳል። ሲላክ የተላከበት ምክንያት የሰው ልጆችን ለማዳን ነው። ወደ ምድር በመጣ ጊዜ ያላቸው ነገር ምንድነው? እሱ የአባቴን ፈቃድ ለማድረግ እሱ ደግሞ ያንን ደግሞ አድርገው የሰጠኝን ትእዛዝ ደግሞ እፈጽም ዘንድ ወደዚህ ምድር ልኮኛል። ስለዚህ እኔና እናንተንም እግዚአብሔር ቃል እንደሚናገረን እኔና እናንተን ትኩረት ሙሉ ለሙሉ ሊስብ የሚገባው በእኔና በእናንተ ህይወት ውስጥ ዋና መሆን ያለበትን ነገር ሲናገር የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን የምንመለከተው አለን ወገኖች። እኔና የናንተ ማንነት ልክ በብሉይ ኪዳን ውስጥ በነበረው በዚህ ሐሳብ በልብሳቸው ጫፍ ላይ እንደነበረው ዘርፍ እኔና እናንተ የኔና የናንተን ትኩረት የሚስብ አንድ ደግሞ ሰማያዊ የሆነ ግብና ዓላማ አለን። ጳውሎስ በኋላ ያለውን እየረሳው በፊት ያለውን ለመያዝ ዘረጋለው ብሎ ሲል ከፊቱ የተዘጋጀ ነገር ስላለ ነው አይደለ? ትኩረቱን የሳበ ነገር ነበረ። እኔና የናንተ ልብና ሐሳብ የገዛው የያዘው ማን ነው? ምንድን ነው ትኩረታችንን መሳብ የሚገባው? እኔና እናንተ ልንሄድበት መንገዳችንን ልንጠበጥብበት የሚገባን የእግዚአብሔር ሐሳብ ይሄ የተመኘነው ያየነውን ሁሉ ተከትለን እንዳንገኝ የሚያደርገን። ዮሴፍ በጴጢፋራ ቤት በነበረ ጊዜ የጴጢፋራ ሚስት ና አብረኸኝ ተኛ ባለችው ጊዜ የመጀመሪያ ከአፉ የወጣው ነገር ይህንን በእግዚአብሔር ፊት እንዴት አደርጋለሁኝ? በዮሴፍ ልብ ውስጥ የነበረ ሰማያዊ ዘርፍ ነበረ ማለት ነው። ባለ ሰማያዊ ዘርፎች እንድንሆን ሆን ብለን የምንኖርበት ሆን ብለን ራሳችንን የሰጠንለት አይናችንን፣ ልባችንን፣ ትኩረታችንን የሚይዘው። ስለዚህ በፊቱ ያለውን ሩጫ ታግሶ በደስታ መስቀልን ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። በጣም ወገኖች ልናስበው የሚገባን ነገር ሆን ብለን የምንኖረውን የክርስትናን እውነት እንዳንኖረው የሚታገለን በጣም ብዙ ነገር አለ በዙሪያችን። እግዚአብሔር እኔና እናንተን ህይወት ማንነት ሙሉ ለሙሉ ለመግዛት በጣም በእኔና በእናንተ ህይወት ውስጥ ሐሳቡን ለማድረግ ሲፈልግ ስለፈለገ ቃሉንና መንፈሱን ሰጥቶናል። ራሳችንን አስለምደን የምንገኝበት የምንመጣበት የህይወት አካሄድ ነው። ይሄ ነገር ድንገት አላል በሆነ ምታታዊ ኃይል የሚመጣ አይደለም። ራሳችንን ያስለመድንበት ነገር እዛው የምንገኝበት ነው። በዛ በለመድነው ነገር እንዳንኖር ማቅጣጫችንን እንድንቀይር ይፈልጋል። ሎጥ ከሚስቱ ጋር ከሰዶምና ጎሞራ ሲወጡ መላእክቶቹ የተናገሯቸው ነገሮች ነበሩ አይደለ? መላእክቶቹ ያላቸው ነገር ምንድነው? ከዚህ ከከተማ ስትወጡ ወደ ኋላ አትመልከቱ። ምክንያቱም ወደ ኋላ ከተመለከታችሁ የሚደርስባችሁ ነገር አለ። ስለዚህ የሆን ብሎ ኑሮ ወደ ኋላ መመልከት አይደለም። ሆን ብለን ስንኖር ወደፊት ነው የምንመለከተው። ወደ ኋላ ያለው ነገር የሎጥ ሚስት የጨው አምድ ሆና ቀረች ነው አይደለም የሚለው? ያንን አይነት ክስተት የሚከስት ወይም ደግሞ በለመድነው ልማድ ውስጥ ያ ሆነን እንድንገኝ የሚያደርገን መጽሐፍ ቅዱሳችን ውስጥ ባለሳሳት ሕዝቅኤል መጽሐፍ ላይ ቋሪው ውሃ ጥቅሱ አይገርም ረሳብ ይሄ እቋሪው ውሃ እንደዛው እንዳለ ይቀራል እንጂ ምንም የሚሰጠው ነገር የለም ብሎ የሚል ቃል አለ። ባለንበት እንዳንቀር ማለት በቃ ይሄ ሆን ብለን የምንኖረው ኑሮ ካለንበት ወደፊት እንድንሄድ ነው የሚያደርገን። ምክንያቱም በምናልፍባቸው መንገዶች ውስጥ ያሉ ብዙ ነገሮች ስላሉ በህይወታችን ውስጥ መጨረሻው ሐሳቤ የሙሴን ከግብጽ ምድር ሲወጣ ያደረገውን ውሳኔ እሱን እንዲሁ አስታውሰን በዚህ ሐሳቤን እዘጋለሁ። ሙሴ በዛው ዕብራውያን ምዕራፍ 11 ቁጥር 23 ላይ ምን ብሎ ይናገራል? ከ23 ጀምሮ እንደዚህ ይላል። ሙሴ ከተወለደ በኋላ ይላል ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት፣ የንጉሥንም አዋጅ አልፈሩም። ሙሴ ይላል አሁን ቁጥር 24 ላይ ካደገ በኋላ የፈርዖን ልጅ እንዳይባል በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆነ አስቧልና፣ ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ይህንን ሐሳብ በደንብ ስሙ። ብድራቱን ትኩር ብሎ ተመልክቷልና። ልክ እግዚአብሔር የእስራኤልን ሕዝብ ያዘዛቸው ነገር ምንድን ነው? እሱ ያንን ዘርፍ በተመለከታችሁ ጊዜ ማስታወሻ አላችሁ። ምን የሚል ማስታወሻ? የልባችሁን ምኞትና ሐሳብ እንዳትከተሉ የሚያደርግ ማስታወሻ። በልባችን ያለውን ምኞትና ሐሳብ ልንከተል እንችላለን። ጊዜያዊ ደስታ ሊኖረው ይችላል። ነገር ግን እግዚአብሔር ለእኛ እንዳዘጋጀው ፍጹም እንደሆነው ደስታ ግን ሊሆን አይችልም። ከእግዚአብሔር ጋር በመኖር የምናገኘውን የሕይወት ፍስሐ ሊሰጠን አይችልም። ስለዚህ ወገኖች፣ እኔና እናንተ በጣም የኛ ያልሆነው የዚህ ዓለም የሆነውን ነገር ትተን ዋና በሆነው በእግዚአብሔር ሐሳብ ላይ እንድንገኝ ሙሴ እንዳደረገው ብድራቱን ትኩር ብሎ ተመልክቷልና። ሙሴ ከግብፅ ከሕዝቡ ጋር ለመኖር ሲወስን ሆን ብሎ ያደረገው ውሳኔ ነው አደለ? የሚመች ኑሮ ውስጥ ነው የነበረው። በፈርዖን ቤት ውስጥ የልጅ ልጅ ተብሎ እየኖረ እያለ ያ ማለት እኮ አስቡት፣ በአሜሪካን ሀገር የፕሬዚደንቱ የልጅ ልጅ ተብሎ መጠራት ማለት ነው። እዛ ውስጥ ተገኝተን ከዛ ስንወጣ ሆን ብለን ስንወጣ ከማን ጋር ለመኖር? ከኛ ከአበሻው ኮሚኒቲ ጋር ለመኖር ማለት ነው። ቻሌንጅ የሚያደርግ ኮሚኒቲ ነው አበሻው ኮሚኒቲ። የትኛውንም ነገር ብታደርጉ በጣም የሆነ ነገር የሚላችሁ ማለት ነው። ከዛ ኮሚኒቲ ጋር ለመኖር ራሱን ሰጠ። ማለትም የእስራኤል ሕዝብ ተመሳሳይ የሆነ ከአበሻ ጋር የሚመሳሰል ነገር ያለው ይመስላል አይደል? ሙሴን እኮ ተሰብስበው እንዴ ለአንተ ብቻ ነው እንደ እግዚአብሔር የሚናገር እኛንስ አልተናገረንም አይነት ነገር የሚሉት ማለት ነው። ያንን ለማድረግ ፈቃደኛ ነበር። ሆን ብለን የምንኖረው ኑሮ ዋጋ አያስከፍለንም ማለት አይደለም። ዋጋ ያስከፍለናል። ነገር ግን ሙሴ ያ ዋጋ የከፈለበት ነገር ዋጋ ቢከፍልበትም እዚህ ሀገር ኢት ወርዝ ኢት ነው የሚሉት። ምንድን ነው የሚሉት? እንደዛ ነው የሚሉት። ያ ነው ዋጋ ቢከፈልበትም በቃ ያዋጣል፣ ይሆናል፣ የሚያዋጣ ስለሆነ ማለት ነው። ወገኖቼ እግዚአብሔር በእውነት የእነዚህን ሰዎች የልብ ትኩረት ማግኘት የሚችሉበትን ያንን ምሳሌ እንደሰጣቸው እኔና እናንተ የክርስቶስን ማንነት በሕይወታችን ውስጥ ዋና አድርገን ኢየሱስ ክርስቶስ ከሙታን ተነስቷል ብለን ስንል እንደው ለማለት ያክል ሳይሆን ነገር ግን በሕይወታችን ውስጥ የተነሳውን ጌታ በማንነቱ በእርሱነቱ በሕይወታችን ውስጥ ስፍራ እንድንሰጠው ኢየሱስ ክርስቶስ ልክ የሎዶቅያን ቤተ ክርስቲያን በሕይወታቸው ውስጥ ሊኖርና ሊገኝበት የሚገባውን ስፍራ እንዲይዝ እንደጠየቃቸው እኔና እናንተ የልባችንን ትኩረት በእርሱ ላይ እናደርግ ዘንድ እግዚአብሔር ይርዳ። አሜን። እንግዲህ እግዚአብሔር የተናገረን ነገር አለ ብዬ አስባለሁ። እግዚአብሔር ያለ ምክንያት ይህንን ቃል አላከም። ሁላችንም በእግዚአብሔር ፊት ተነስተን እንጸልያለን።